ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የኢትዮጵያ መንግስት በተያዘው ዓመት ጦርነቱን በድርድር ለመቋጨት ግምያዙ ተስፋ ሰጪ ነው ሲሉ አንዳንድ የፖለቲካ ምሁራን ለአሜሪካ ድምፅ ተናግረዋል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ዩናይት ስቴትስ ኢትዮጵያ ውስጥ ያለውን ግጭት አስመልክቶ ወገኖቹን በእኩል ዓይን መመልከት አይኖርባትም፣ ኢትዮጵያም ወደ አፍሪቃ የእድገት ዕድሎች ሕግ ወይም በምህጻረ ቃሉ አገዋ ተጠቃሚነት ልትመለስ ይገባል ሲሉ ሁለት የዩናይት ስቴትስ እንደራሴዎች ተናገሩ። የዚህም ዝርዝር ደርሶናል። ሌሎች ዜናዎችና ወቅታዊ ዘገባዎችንም ይዘናል። ማክሰኞ ጥቅምት 1 2015 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የዕለቱ ዜና አቅራቢ ደረጀ ደስታ ነው። ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በደቡብ ኦሮሚያ ጉጂ ዞን በተከሰተ የመተንፈሻ አካልን ይጎዳል የተባለ የበሽታ ወረርሽኝ ሁለት ሰዎች ሲሞቱ ከአራት መቶ በላይ የሚሆኑት ደግሞ በበሽታው መያዛቸውን የዞኑ ጤና ቢሮ አስታወቀ። ወረርሽኙ የተከሰተው ጉም ኤልደሎ በተባለ ወረዳ በሚገኘው የመጠለያ ጣቢያ ውስጥ መሆኑንም ቢሮው አመልክተዋል። ገልሞ ዳዊት ተከታዩን ልከዋል።
ላለፉት ሁለት ሳምንታት በደቡብ ኦሮሚያ ጉጂ ዞን የተከሰተው የሰዎችን የመተንፈሻ አካል ይጎዳል በተባለ በሽታ በእስካሁን ሁለት ሰዎች ሕይወታቸው ሲያልፍ ከአራት መቶ በላይ የሚሆኑት ደግሞ በበሽታው መጠቃታቸውን የዞኑ ጤና ቢሮ አስታውቋል። አቶ ገላና ጥላዬ በጉጂ ዞን ጤና ቢሮ የማህበረሰብ ጤና ዘርፍ ኃላፊ ናቸው።
ነሞኒ ላ በሉቡ ሳኒ ደርበኒ ጅሩ ነሞተ ለመሴሳ ዳኢኒ ገልቀባ ሰንዴ
ሁለት ሰዎች ሕይወታቸው አልፏል። ከሁለቱ አንደኛው በከፍተኛ የምግብ እጥረት የተጎዳ ታዳጊ ልጅ ነው። በተጨማሪም ከባድ ሳል ስለነበረበት ህይወቱ እንዳለፈ በቦታው ያሉ ባለሙያዎች አስረድተውናል። ሌላዋ ህይወቷ ያለፈው ደግሞ የ22 ዓመት ወጣት ሴት ነች። እሷም እንደዚሁ ከባድ ሳል እንዲሁም ወባ ነበረባት። በቦታው ያሉ የጤና ባለሙያዎች እንደነገሩን ከሆነ ለወጣቷ ሴት መሞት ምክንያቱ እስካሁን በቤተ ሙከራ ምንነቱ ያልተለየ የመተንፈሻ አካልን የሚጎዳ በሽታና ወባ ናቸው።
አቶ ገላና በሽታው በቤተ ሙከራ ስላልተለየ አሁንም ይህ ነው ማለት እንደማይቻል ገልጸው፣ ነገር ግን በበሽታው የተጠቁት ሳል፣ ውጋትና ድጋም እንዳለባቸውና የሰውነት ሙቀታቸውም ከፍተኛ እንደሆነ ገልጸዋል። በበሽታው የተጠቁት ከአምስት ሺህ በላይ ሰዎች በሚገኙበት በመልካ ጉባ ቀበሌ መጠለያ ጣቢያ የሚገኙ ተፈናቃዮች መሆናቸውንም አስረድተዋል። የወረርሽኙ መንስኤም ሰዎች ከቤት እንስሳት ጋር በአንድ ቦታ አንድ ላይ መኖራቸው ሊሆን እንደሚችልም ተናግረዋል። ነዋሪዎችም አሁን ቀጠናው ታጣቂዎችና የመንግስት የጸጥታ ኃይሎች የሚጋጩበት አካባቢ ስለሆነ በበሽታው ተጠቅተው ያሉት በቂ ድጋፍ እየቀረበላቸው አይደለም ሲሉ ለቪኦኤ ተናግረዋል። በጉጂ ዞን ጤና ቢሮ የማህበረሰብ ጤና ባለሙያ አቶ ገላና ግን በበሽታው የተጠቁትን በመጠለያው የጠናባቸውን ደግሞ በጎረቤት ቦረና ዞን ዋጭሌ ወረዳ እንዲሁም ወደ ምዕራብ ጉጂ በማጓጓዝ ተጨማሪ ሕክምና እየተሰጣቸው ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የስፔን ወሰን ጠባቂዎች በአትላንቲክ ውቅያኖስ ላይ ያገኟቸውን 23 ስደተኞች ዛሬ ሰኞ ግራን ካናሪያ ወደብ ወደምትገኘው አርጊኔጊን ከተማ በጀልባ ማጓጓዛቸውን ቀይ መስቀል አስታወቀ። ከአደጋው የተረፉት ስደተኞች ሁሉም አፍሪካውያን ወንዶች ሲሆኑ ከደሴቲቱ በስተደቡብ 40 ማይል ርቀት ላይ የተገኙ መሆኑንም ወሰን ጠባቂዎቹ ተናግረዋል። በየዓመቱ በሺዎች የሚቆጠሩ ሰዎች ከሰሜን አፍሪካ ለተቃና ኑሮ ወደ አውሮፓ እንደሚጓዙም የሮይተርስ ዘገባ አመልክቷል። እንደ አውሮፓ አቆጣጠር በ2020 23271 የሚሆኑ ስደተኞች በካናሪያ ወደብ በኩል በጀልባ ባህሩን አቋርጠው ስፔን መግባታቸው ተገልጿል። እንደ አውሮፓ አቆጣጠር በ2021 ደግሞ 22316 ሰዎች በተመሳሳይ መንገድ መሻገር መቻላቸውን ከስፔን አገር ውስጥ ጉዳይ ሚኒስቴር የተገኘው አሃዝ ገልጿል። ባለፈው ዓመት ወደ ስፔን አቋርጠው መግባት የሞከሩ 4400 የሚሆኑ ሰዎች ከባህሩ ተሰውረው መቅረታቸውን ሁኔታውን የሚከታተለው ቡድን አስታውቋል። ባለፈው ሳምንት ከአፍሪካ ወደ አውሮፓ ይጓዙ የነበሩ 33 ስደተኞች ከ9 ቀናት ጉዞ በኋላ በነበሩበት ጀልባ ላይ ሞተው መገኘታቸውን በህይወት አንድ ብቻውን የተረፈው ስደተኛ መግለጹን ሮይተርስ ዘግቧል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከአገራቸው ግጭትና መሰደድ ሸሽተው የሚወጡ ሰዎችን አገሮች ብሔርና ዜግነት ሳይለዩ ከለላ ይሰጧቸው ዘንድ ተማጸኑ። ሊሳ ሽላይን ከጄኔቭ የላከችውን ሪፖርት ኤደን ገረመው ታቀርባለች።
የመንግስታቱ ድርጅት የስደተኞች ጉዳይ ኤጀንሲ UNHCR ሪፖርቶች ባለም ላይ በግጭት በጥብጥና ማግለል ቅጣት እንዲሁም ደግሞ የአየር ንብረት ጉዳቶች የተነሳ በግድ የተፈናቀሉ ሰዎች አሃዝ ከሁል ጊዜውም በላይ በማሻቀብ ከ100 ሚሊዮን በላይ ማለፉን አመላክቷል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ፊሊፖ ግራንዲ የአየር ንብረት ጉዳቶች ህይወት እንዲከብድ በማድረግ መፈናቀል እንዲጨምር አድርጓል ይላሉ። ፊሊፖ ግራንዲ በአየር ንብረት ለውጥና በመፈናቀል ከናቀል መሐከል ያለው ግንኙነት ግልጽና እያደገ የመጣ ነው ሲሉም ያከላሉ።
We see it in the Horn of Africa, for example, where people are forced to flee.
ሰዎች በግጭት በድርቅና በተደራራቢ ሁኔታዎች ተገደው ሲሰደዱ በአፍሪካ ቀንድ ቀጠና ውስጥ አይተናል። በሶማሊያ እንደ አውሮፓውያን አቆጣጠር ከ2021 አንስቶ ከ1 ሚሊዮን በላይ ሰዎች ተፈናቅለዋል። ከ80% በላይ የሚሆኑ ሰዎች የአየር ንብረት ለውጥ ባስከተለው አጣዳፊ ጉዳት የተነሳ ተጎድተዋል።
አብዛኞቹ አፍሪካውያን ስደተኞች ከለላ ፍለጋ ወደ ጎረቤት ሀገራት ይሸሻሉ። ይሁን እንጂ ብዙዎቹ ደግሞ የተሻለ ህይወትን በመሻት ወደ አውሮፓ የፖለቲካ ጥገኝነት ለማግኘት አስከፊ በሆነ ጉዞ ውስጥ ያልፋሉ። ፊሊፖ ግራንዲ ከአፍጋኒስታንና ከመሐከለኛው ምስራቅ አሊያም ደግሞ ከሌላ የዓለም ክፍል ግጭትን ሸሽተው የሚመጡ ስደተኞች በአውሮፓውያን ሀገራት የጥገኝነት ከለላ ሳያገኙ ይቀራሉ ይላሉ። በተለይም ይሄ አቀባበል የአውሮፓ ሀገራቱ ከዩክሬን ለሚመጡ 7 ሚሊዮን ስደተኞች ከሚያደርጉት ለጋስ የሆነ አቀባበል ጋር ሲነጻጸር እጅግ ይጎላል ይላሉ። የፖለቲካ ጥገኝነት ለሚሹ ፍቃድ መከልከል ግን መቆም አለበት ነው የሚሉት።
I also reject what we have heard. Some politicians on this
ከዚህ በተጨማሪም በዚህ ሀገር ላይ ያሉ አንዳንድ ፖለቲከኞች ለመራጮቻቸው የሚናገሩትን ዩክሬናውያን ብቻ ናቸው እነተኞቹ ስደተኞች በማለት ሌሎች ከተለያዩ የዓለማት ክፍሎች ተመሳሳይና ስፈሪ ተሞክሮ ሸሽተው የሚመጡ ሰዎች ስደተኞች አይደሉም የሚሉትን እቃወማለሁ። ይሄን ለመሰለው አመለካከት አንድ ቃል ብቻ ነው ያለው፣ ዘረኛ።
ፊሊፖ ግራንዲ አክለውም የአባል ሀገራቱ የዓለም አቀፍ ጥበቃ ግዴታቸውን ለመወጣት አለመቻላቸው አስጨናቂና አሳሳቢ ነው ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ኢራን በስነ ምግባር ፖሊሶች ቁጥጥር ስር ውላ ህይወቷ በጠፋው የ22 ዓመቷ ማሳ አሚኒ ሞት ምክንያት የተቀሰቀሰውን ተቃውሞ ለማቆም የምታደርገውን ዘመቻ ኩርዶች በሚኖሩበት የአገሪቱ ምዕራባዊ ክፍል ዛሬ ማክሰኞ አጠናክራ ቀጥላለች ሲሉ የመብት ተሟጋቾች ገለጹ። አምነስቲ ኢንተርናሽናል እና የዋይት ሀውስ የደህንነት አማካሪ በማሳና አሚኒ ሞት የተቆጡ ተቃዋሚዎችን ኢላማ ያደረገውን ጥቃት ቢያወግዙም አመጽ በታኝ ፖሊሶች ግን ቢያንስ በኢራን ኩርዶች ክፍለ ግዛት ኩርዲስታን ዋና ከተማ ሳንዳጅ ውስጥ በምትገኝ አንድ አካባቢ ተኩስ መክፈታቸው ተነግሯል። ይህ በእንዲህ እንዳለ በሁለት ቁልፍ የነዳጅ ድፍድፍ ማጣሪያዎች አንዳንድ የነዳጅ ዘይት ሰራተኞችም ትናንት ሰኞ ተቃዋሚዎቹን በመቀላቀል ለመጀመሪያ ጊዜ ቁልፉን ኢንዱስትሪ ከኢራን አገዛዝና አመጽ ጋር ማገናኘታቸው ተመልክቷል። አምነስቲ ኢንተርናሽናል የኢራን ጸጥታ ኃይሎች ጠመንጃዎችንና አስለቃሽ ጋዞችን ያለምንም ልዩነት መኖሪያ ቤቶች ሳይቀር ይጠቀማሉ ሲል ከሷል። የሚሰራውንም ወንጀል ለመደበቅ ኢንተርኔትና የሞባይል ስልክ አውታሮችን ማቋረጧን የቀጠለችው ኢራን ተቃዋሚዎቹ ላይ የምታደርሰውን ጥቃት እንድታቆም ዓለም ግፊት ሊያደርግባት ይገባል ሲል አምነስቲ አሳስቧል። ኢራን ዛሬ በተቃዋሚዎች ላይ ደርሷል ስለተባለው ጥቃት ምንም አስተያየት አልሰጠችም። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ተቃዋሚዎች ላይ ተወስዷል በተባለው እርምጃ የስነ ምግባር ጠባቂ ፖሊሶችና የደህንነት ባለስልጣናት ላይ እንግሊዝ በጣለችው ማዕቀብ ማብራሪያ እንዲሰጡ በኢራን የእንግሊዝ አምባሳደር መጥራቱን አስታውቋል። የኔቶ ዋና ጸሐፊ ጄንስ ስቶልንበርግ ወታደራዊ ጥምረቱ ለረጅም ጊዜ ሲጣቀድ የቆየውን የኒውክለር ጦር መሳሪያ ልምምድ በሚቀጥለው ሳምንት እንደሚገፉበት አስታወቁ። የኔቶ ኃላፊ ዛሬ ማክሰኞ በሰጡት መግለጫ በዩክሬን ጦርነት ውጥረቱ እየጨመረና ፕሬዚደንት ቭላድሚር ፑቲን የሩሲያን ግዛት ለመከላከል ያለውን መንገድ ሁሉ ለመጠቀም ወደ ኋላ እንደማይሉ ቢያስጠነቅቁም ልምምዱ ከጦርነቱ በፊት የታቀደ መሆኑን ተናግረዋል። በመጨረሻም በኢትዮጵያና ዓለም አቀፍ የስፖርት ጋዜጠኝነት ለረጅም ዘመን ያገለገሉት አንጋፋው ኢትዮጵያዊ ጋዜጠኛና ደራሲ ፍቅሩ ኪዳኔ ዛሬ ከዚህ ዓለም በሞት ተለይተዋል። አቶ ፍቅሩ በአገራቸው የስፖርት ጋዜጠኝነት ታሪክ ፈርቀዳጅ መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። አቶ ፍቅሩ የእግር ኳስ ጨዋታን በቀጥታ በሬዲዮ በማስተላለፍ የመጀመሪያው ኢትዮጵያዊ እንደነበሩም ፌዴሬሽኑ በሐዘን መግለጫ መልእክቱ ጠቁመዋል። ከግማሽ ክፍለ ዘመን በላይ የስፖርት ዘገባዎችን በተለያዩ ቋንቋዎች ማቅረባቸውንም መግለጫው አስታውሷል። አቶ ፍቅሩ ከጋዜጠኝነት በተጨማሪ በኢትዮጵያ እግር ኳስ ፌዴሬሽንና በአፍሪካ እግር ኳስ ኮንፌዴሬሽን አመራርነት አገልግለዋል። በብስክሌት ፌዴሬሽን፣ ቴኒስ ፌዴሬሽንና በኢትዮጵያ የኦሎምፒክ ኮሚቴም በዋና ጸሐፊነት በኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ሆነውም ማገልገላቸውን የህይወት ታሪካቸው ያስረዳል። የፒያሳ ልጅና የስፖርት ጨዋነት ምንጮች የተሰኙ መጽሐፍትንም አሳትመዋል። ባደረባቸው ህመም በሕክምና ሲረዱ ከቆዩ በኋላ ነው አቶ ፍቅሩ ኪዳኔ በተወለዱ በ88 ዓመታቸው ከዚህ ዓለም በሞት የተለዩት። በአቶ ፍቅሩ ኪዳኔ ህይወትና ስራዎች ላይ ያተኮረ ሰፋ ያለ ዘገባ ሰሞኑን ይዘን እንቀርባለን። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥቅምት 1 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ሺ ቻንግ፣ የዕለት ዋና አዘጋጅ ቆንጅት ታየ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ዎከር ነው። ከዕለቱ አቢይ ርዕስ ነው የምንጀምረው። የኢትዮጵያ መንግስት በተያዘው ዓመት ጦርነቱን በድርድር ለመቋጨት ግብ መያዙ ተስፋ ሰጪ ነው ሲሉ አንዳንድ የፖለቲካ ምሁራን አስተያየት ሰጡ። የኢፌዴሪ ፕሬዝዳንት ሳህለ ወርቅ ዘውዴ ትናንት በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ንግግር ባሰሙበት ወቅት በሰሜን ኢትዮጵያ ያለውን ጦርነት በድርድር ለመቋጨት መንግስት ጥረት ማድረጉን ይቀጥላል ማለታቸው ይታወሳል። አስተያየታቸውን ለአሜሪካ ድምጽ የሰጡ የዓለም አቀፍ ግንኙነትና ዲፕሎማሲ ምሁር አቶ እንዳለ ንጉሴ እንዲሁም የፖለቲካ ተንታኙ አቶ ዳዊት መሐሪ በቀጣይነት መከናወን አለባቸው ስላሏቸው ጉዳዮችም አንስተዋል። የአፍሪካ ህብረትን የሰላም ሂደት በተመለከተ ምሁራኑ የተለያዩ ሀሳቦችን አንጸባርቀዋል። ኬኔዲ አባተ እንዲህ አሰናድቶታል።
የኢፌዴሪ ፕሬዝደንት ሳህለወርቅ ዘውዴ ትናንት በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ የመክፈቻ ስነ ስርዓት ላይ ንግግር ባደረጉበት ወቅት ከፍተኛ ትኩረት ከሰጡባቸው ጉዳዮች መካከል በተያዘው የበጀት ዓመት በሰሜን ኢትዮጵያ ያለውን ጦርነት በድርድር ለመቋጨት መንግስት ጥረት ያደርጋል የሚል ይገኝበታል። መንግስት ግጭቱን በሰላም ለመፍታት የሀገርን ጥቅም ባስጠበቀ መልኩ ከህወሓት ጋር ያለምንም ቅድመ ሁኔታ ለመነጋገር ያለው ዝግጁነት አሁንም የጸና ነው ሲሉ ፕሬዝደንቷ ተናግረዋል። ፕሬዝደንቷ ይህን ያሉት በህወሓትና በፌዴራል መንግስት መካከል በደቡብ አፍሪካ ባለፈው ቅዳሜ ይጀመራል ተብሎ ሲጠበቅ የነበረው የአፍሪካ ህብረት መራሹ የሰላም ውይይት በሎጂስቲክስ ምክንያት ላልተወሰነ ጊዜ መራዘሙ ከተገለጸ በኋላ ነው። በትናንትናው ዕለት ሁለተኛ ዓመት የስራ ዘመኑ በይፋ የተከፈተው ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትም ሰሞኑን በሚኖረው ስብሰባ በዚሁ የሰላም ውይይት ዙሪያ በርካታ ሀሳቦችን እንደሚያነሳ ይጠበቃል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የዓለም አቀፍ ግንኙነትና የዲፕሎማሲ ምሁሩ አቶ እንዳለ ንጉሴ ፕሬዝደንቷ የሰላም ጉዳይ መንግስት ቅድሚያ የሚሰጠው መሆኑን ማመልከታቸው የሚጠበቅ እንደሆነ ተናግረው የተወካዮች ምክር ቤት በቀጣይ ይኖረዋል ስላሉት ሚናም አብራርተዋል።
በትናንትናው ዕለት ፕሬዝዳንት ሳህለወርቅ ኢትዮጵያ ወደፊት ታከናውናቸዋለች ተብሎ ትኩረት የሰጠባቸው ነጥቦች አንስተዋል። እንደምታውቀው ማለት ነው ያው ጉዳዮች የተያያዙ ናቸው። ስለዚህ በ2015 ከሚከናወኑት ጉዳዮች አንዱ የሰላም ጉዳይ ነው። እንግዲህ ለኢትዮጵያ ትልቅ ጠቀሜታ ያለው ነው። ሰላም ከሌለ ብዙ ነገር ማሰብ አይቻልም። ዞሮ ዞሮ ኢትዮጵያ እንግዲህ ከፊት ታሪኳን ማለት ነው ለዲፕሎማሲ ለሰላም ቅድሚያ መስጠት እንደ ሀገርም ስንወስደው እንደ አጠቃላይም እንግዲህ በጣሊያን ወረራም ብትወስደው በፊቱም በኋለኛውም ማለት ነው በሌሎችም በሚከሰቱ ነገሮች ለሰላም ቅድሚያ ይሰጣለች። የሀገሪቷ ባህል ነው። ስለዚህ ለሰላም ቅድሚያ መስጠት ትልቅ ጥቅም ነው ያለው እንግዲህ። ስለዚህ ከዚህ አንጻር መሰረታዊ የሀገሪቷ ብሔራዊ ጥቅም እስካልተነካ ድረስ እስከ መጨረሻው እንግዲህ በጦርነት ውስጥም እኮ ዲፕሎማሲ ይካሄዳል፣ ውይይት ይካሄዳል። ስለዚህ ያውም ደግሞ እንደዚህ ውስጥ ላይ ላለ ጉዳይም ከዛ ቡድን ጋር ቢሆንም ማለት ነው። ስለዚህ አሁን ፓርላማው ደግሞ ማጠንከር ያለበት ምንድን ነው? ይህ የውይይት ሂደት ተግባራዊ እንዲሆን የኢትዮጵያን ጥቅም ያስጠበቀ እንዲሆን የመላ ኢትዮጵያ በሁሉም አቅጣጫ አብዛኛው ችግሮች በዚህ መልክ እንዲፈቱ ማገዝ አለበት። ኢትዮጵያ ብዙ ነው የምትፈልገው ከፓርላማው ውይይት ማለት ነው። ብዙ ነው የምጠብቀው ለዓለምም ሁሉም ይጠብቀናል እኛ በዚህ አንጻር።
ሌላው የፖለቲካ ተንታኝ አቶ ዳዊት መሃሪ ጦርነቱን በድርድር ለመቋጨት የተያዘ ያሉትን ግብ ተስፋ ሰጪ ሲሉ ገልጸውታል። ቀጣይ ሂደቱን በተመለከተም ሐሳባቸውን አብራርተዋል።
ድርድሩን በተመለከተ በሚቀጥለው ዓመት በሰሜኑ በኩል ያለውን ጦርነት በድርድር ቋጭተን የሚል ሐሳብ አንስተዋል። አልበቃ ሰው እንግዲህ በዚህ ዓመት ጦርነቱን በድርድር የመቋጨት ስቴትድ ኢንትረስት የተገለጠ ፍላጎት አለ ማለት ነው። እንደ አንድ ዓላማ እንደግብ ከተያዘ በራሱ ተስፋ ሰጭ አድርገህ ልታየው ትችላለህ። ምክንያቱም እንደ አማራጭ አይደለም የሚቀርበው በዓላማ ደረጃ በዛ መንገድ መታየቱ እንደ አንድ ጥሩ ነገር ልታየው ትችላለህ። ሆኖም ግን ጦርነቱን በድርድር የመቋጨት ጉዳይ ፍላጎትን ከዚህ አንጻር በግልጽ ከማሳየት ያለፈ ብዙ አይነት ኮሚትመንቶችን የሚጠይቅ ነው። አንደኛው እሱ ነው። ሁለተኛ በመንግስት ፍላጎት ብቻ ድርድር ሊቋጭ እንደማይችል ደግሞ ግልጽ ነው። ምክንያቱም ዘዋሪንግ ፓርቲ በጉዳዩ ላይ የሚኖረው ፍላጎት፣ የሚያሳየው ተነሳሽነት፣ ቁርጠኝነት እነዚህ ወሳኝ ነገሮች ስለሆኑ ማለት ነው። ምን ያህል ዝግጅት አለ የሚለው ነው ወሳኙ ነገር የሚመስለኝ። ፓርላማው ምናልባት በጉዳዮች ላይ የበለጠ ማብራሪያ የመጠየቅ ነገር ካልሆነ ብዙም ወጣ ያለ የተለየ ነገር ይኖረዋል ብዬ አላስብም። ምናልባት ከተቃዋሚ ፓርቲ ኦር ተፎካካሪ ፓርቲ ሆነው ከገቡት አካላት በኩል ሊነሱ የሚችሉ ጥያቄዎች ይኖራሉ ብዬ ልጠብቃለሁ።
ምንም እንኳን በአፍሪካ ህብረት የቀረበውን የሰላም ውይይት ጥሪ ሁለቱም አካላት ቢቀበሉም በህብረቱ የሚመራው የሰላም ሂደት አሁንም መሰናክሎች እየገጠሙት መሆኑ ይታወቃል። ፕሬዝደንት ሳህለወርቅ ግን ህብረቱ ጥረቱን በመቀጠል ውጤት እንደሚያመጣ እምነት አለኝ ብለዋል። በዚህ ላይ ሐሳባቸውን ያጋሩን የዓለም አቀፍ ግንኙነትና የዲፕሎማሲ ምሁሩ አቶ እንዳለ ንጉሴ ህብረቱ ሂደቱን የመምራት አቅም አለው ብለው እንደሚያምኑ አመልክተው፣ ሆኖም የዓለም አቀፍ ማህበረሰብ ጫናና የህወሓት አቋም ለሂደቱ እንቅፋት ይሆናል የሚል አሳባላቸው።
የአፍሪካ ህብረት ይህን በሚሰራበት ወቅት ኢትዮጵያ እንግዲህ ካለችበት ጂኦፖለቲክስ የተነሳ የብዙ ሀገር ኢንተረስት ያለበት ሁኔታ ነው። ኢትዮጵያ ያለችበት አካባቢ ታሪኳም አቀማመጧም እንደምታየው ማለት ነው። ስለዚህ ብዙ አክተሮች ከጀርባ ይህንን ሁኔታ የሚከታተሉ አሉ። አንዳንዶቹ እጃቸውንም ሲያስገቡ እያየን ነው። በአፍሪካ ህብረት የሚካሄደው ማለት አሁን የኬንያው ፕሬዚዳንት ከዚህ ጉዳይ ወደ ኋላ ለማለት መጀመሪያ ሀሳብ አቀረቡ። ራሳቸው እንደዚህ ማድረግ አለብኝ ያሉ፣ ከዛ ወደ ኋላ ሲወጡ እንግዲህ ጫና እንዳለባቸው ግልጽ ነው። ለዛም ነው ወጣ ገባ የሚሉት። አሁን ኦባሳንጆ በትክክል የያዙት ሁሉም የደገፋቸው ናቸው። ይሄ ሎጂስቲክ ምናምን የሚለው ብዙም ማሳማኝ አይደለም። አሁን ያ ቡድን ወይም ቲፒኤልኤፍ እውነት ተዘጋጅቷል ወይ ወይስ እንደቀደመው ጊዜ ማግኘት ነው የፈለገው? ስለዚህ ከዚህ አንጻር አሁን የአፍሪካ ህብረትን የሚያደናቅፉ ነገሮች አሉ። በተወሰነ መልኩ
ህወሓት የአፍሪካ ህብረት ጥሪ መቀበሉን ማሳወቁ ይታወቃል። ይሄን እርስዎ በተለየ መልኩ ነው የሚመለከቱት?
እኔ ከልቡ አይደለም ይዛኔ ሲቀበል እኮ ውስጡ ላይ አይተዋል። ዶክመንቶቹ ቅድመ ሁኔታ መሰል ነገር አላቸው። እንደገና የኢትዮጵያ መንግስት ምንም ቅድመ ሁኔታ አልደረደረም። በቃ ለሰላም እንቀመጥ ሲቀመጥ ገና ውይይት እኮ ገና ተጀመረ ማለት በውይይት በኔጎሽሽን ቁጭ ብለህ እኮ በዚህ ነጥብ እንደራደራለን፣ በዚህ ነጥብ ደግሞ አንደራደርም፣ እነዚህ ነጥቦች ደግሞ በሚቀጥለው ጊዜ ይካሄዳሉ፣ እንዴት ይሁን የሚለውን አሁን እሱ ገና ለገና እኮ ስብሰባ ውስጥ ማን ይሳተፋል? በቃ የአፍሪካ ህብረት ነው ተብሏል። የአፍሪካ ህብረት ነው ያንን ማድረግ ያለበት እንጂ ከሌና አስገቡልኝ ከሌና ሱ ይህ አይሰራም እኮ ለነሱ ቢሆን።
ሌላው አስተያየታቸውን የሰጡን የፖለቲካ ተንታኝ አቶ ዳዊት መሃሪ በበኩላቸው ህብረቱ የሰላም ሂደቱን በመምራት ረገድ ባለው ብቃት ላይ ጥርጣሬ ቢኖራቸውም ሌላ አማራጭ የለም ባይ ናቸው። በቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታና በህወሓት የተነሱ የማብራሪያ ጥያቄዎች ላይም አስተያየት ሰጥተዋል።
የአፍሪካ ህብረት በዚህ ጉዳይ ላይ በአደራዳሪነት ሚናን በመውሰድ ጉዳይ ላይ እውነት ለመናገር ከሆነ ጥሩ ሪከርድ አለው ለማለት ያስቸግራል። እንዲሁ በጥቅሉ ስታየው አፍሪካ ውስጥ በድርድር እና በሰላም የተጠናቀቀ የውስጥ ግጭት በሲቪል ዋር ደረጃ ደርግ ልጾ የምትችለው አይነት ኮንፍሊክት በድርድር በሰላም የተጠናቀቀ መኖሩን ይጠራጠራል። የተሻለ አደራዳሪ ደግሞ ከአፍሪካ ህብረት የተሻለ አደራዳሪ ደግሞ ይመጣል ብዬ አላስብም። በዚህ ጉዳይ ላይ ያለው ብቸኛ አማራጭ እሱ ነው። እንግዲህ ኡሁሩ ኬንያታን በተመለከተ የእሳቸው በሊደረግ በነበረ ዝበራ ስብሰባ ላይ በሊገኝ ያለመቻላቸው የፈጠረው አሉታዊ ነገር ሊኖር ይችላል ብዬ ጠረጥራለሁ እኔ። የሎጂስቲክስ ጉዳይን በተመለከተ የጂፒኤልኤፍ አመራሮች የሎጂስቲክስ እና ሴኩሪቲን በተመለከተ ተጨማሪ ማብራሪያ እንደሚፈልጉ ኦልሬዲ አሳውቀዋል። በልዩ ሁኔታ በዚህ ጉዳይ ላይ የሚያስቀምጡት ዲማንድ ካለና ስታንዳርድ ኦር ፕሮሲጀር አድርጎ ኦልሬዲ አደራዳሪ ቡድን ከሎጂስቲክስ እና ከአፍሪካ ህብረት ውጪ ሂደቱን ለመታዘብ የተጠየቁ አካላትን በተመለከተ የአፍሪካ ህብረትም እነዚህን ጥያቄዎች አይቀበልም ብዬ አላስብም። ሊቀበል ይችላል ብዬ ነው የማስበው። ምክንያቱም ኦፊሴላዊ የሆነ ጥሪ ቀርቦ ያንን ጥሪ ኦፊሴላዊ በሆነ መንገድ ተቀባይነት አግኝቶ ማኔጅ የሚደረግና የሚቀጥል ሂደት ስለሆነ የእነዚህ አካላት በቦታው ላይ በታዛቢነት መገኘታቸው ተቃውሞ የሚኖረው አካል ይኖራል ብዬ አላስብም። ሚናቸውን በተመለከተ ግን ንግግር እና ድርድር እሱም ላይ ሊደረግ ይችላል። እነዚህ ነገሮች ደግሞ መጠየቃቸው ለዚህ ጉዳይ የሚመጡ ምላሾች ሞር ሂደቱን ኮንክሪት የማድረግ ነገር ይኖራቸዋል ብዬ አስባለሁ። አሉታዊ የሆነ ተጽዕኖ ይኖራል ብዬ አላስብም።
ጦርነቱ በጥቅምት 2013 ዓ ም ከተጀመረ በኋላ በሁለት ዓመት ያህል ጊዜ ውስጥ ለመጀመሪያ ጊዜ በሁለቱ አካላት መካከል በአፍሪካ ህብረት መሪነት በደቡብ አፍሪካ ባለፈው ሳምንት መጨረሻ ላይ በይፋ ይጀምራል የተባለው የሰላም ሂደት ላልተወሰነ ጊዜ መራዘሙ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ተከታዩ ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። ኢትዮጵያ ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ወገኖቹን በኩል ማየት መመልከት በኩል አይን መመልከት አይኖርባትም፣ ኢትዮጵያም ወደ አፍሪካ የእድገት እድሎች ህግ ወይም በእንግሊዝኛው ምህጻረ ቃል አገዋ ተጠቃሚነት ልትመለስ ይገባል ሲሉ ሁለት የዩናይት ስቴትስ እንደራሴዎች ተናገሩ። ሴናተር ማርክ ዋርነር እና የህዝብ እንደራሴ ዳን ቤየር እነኚህን መልእክቶች ያስተላለፉት ከትናንት በስቲያ ቨርጂኒያ አሌክዛንድሪያ ውስጥ በተካሄደ የኢትዮጵያውያን ዓመታዊ ፌስቲቫል ላይ ነው። ደረጀ ደስታ ተከታትሎታል።
ከዕለቱ ዝግጅት ዋናው እንግዳና ተናጋሪ የነበሩት በዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባል የቨርጂኒያው ዴሞክራት እንደራሴ ማርክ ዋርነር ነበሩ። አሁን በኢትዮጵያ ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ሁለቱ ነገኖች በእኩል አይነት መመልከት የለባትም ይላሉ።
It is time for the Biden administration to recognize that you can't treat the conflict in Ethiopia as if both sides are equal.
አሁን በኢትዮጵያ ያለው ነገር ምንድነው? እኔ ደረስኩበትም ድምዳሜ ልንገራችሁ። በኢትዮጵያ ያለውን ግጭት ሁለቱም ወገኖች እኩል እንደሆኑ አድርጎ ማስተናገድ የማይቻል መሆኑን የባይደን አስተዳደር መገንዘብ ያለበት ጊዜ መሆኑ ነው። ኢትዮጵያን ወደ አጓ መመለሻ ጊዜው አሁን ነው። ቻይናና ሩሲያ ኢትዮጵያ ውስጥ የሚያደርጉትን መመከታችንን የምናረጋግጥበት ጊዜው አሁን ነው። ስለዚህም ነው ዩናይትድ ስቴትስ ኢትዮጵያ ውስጥ በትልልቅ ፕሮጀክቶች ላይ እንደገና በሰፊው ኢንቨስት ማድረግ መጀመር ያለባት መሆኑን ነው ለማሳሰብ ከልማትና ፋይናንስ ኮርፖሬሽን ኃላፊ ጋር የተገናኘሁት።
ሴኔተር ማርክ ዋርነር ባለፉት ሁለት ሳምንታት ውስጥ በዋሽንግተን ከኢትዮጵያ አምባሳደር ጋር ተገናኝተው መወያየታቸውን ገልጸዋል። ከዩናይትድ ስቴትስ የአፍሪካ ቀንድ ጉዳዮች የውጭ ጉዳይ ሚኒስትር አምባሳደር ሞሊፊ ጋር መነጋገራቸውንም የገለጹት ማርክ ዋርነር እንዲህ ብለዋል።
በዲሞክራሲያዊ መንገድ የተመረጠው የኢትዮጵያ መንግስት ኢትዮጵያ ወደፊት ተስፋ መሆኑን ማረጋገጥ ያለብን ጊዜው አሁን ነው። ከዲሞክራሲ ጋር መቆም አለብን ካሉትና በአብዛኛው ከሁሉም የአፍሪካ ቀንድ ጉዳዮች ከሚመለከቱት አዲሱ የአሜሪካ ዲፕሎማት አምባሳደር ማኒ ጋር ቀጥሎ የተገናኘሁት በዚህ ምክንያት ነው።
ተከታዩ ተናጋሪ የነበሩት ዩናይትድ ስቴትስ ውስጥ ብዛት ያለው ኢትዮጵያዊ የሚኖርበትን ወረዳ እንደሚወክሉ የተናገሩት የዩናይትድ ስቴትስ የተወካዮች ምክር ቤት አባሉ ዲሞክራቱ ዳን ባየር ነበሩ። ባየር ሰሞኑን በድጋሚ የተቀሰቀሰው ጦርነት እጅግ አሳዛኝ ነው ይላሉ።
በኢትዮጵያ አሁን እየተካሄደ ያለው ጦርነት በጣም አሳዛኝ ነው። በኢትዮጵያ እየሆነ ያለው ነገር በዋይት ሃውስ ደረጃ ከፍ ብሎ እንዲታይ ከጄክ ስሊቨን እና ከሌሎች ጋር ለመነጋገር ወደ ዋይት ሃውስ ሁለት ጊዜ ሄጃለሁ። ባለፉት ጥቂት ቀናት ወደ ሰላም በተቃረብንበት ሁኔታ ያሁኑ በማየቴ በጣም አበሳጭቶኛል። እጅግ በጣም አላስፈላጊ ነበረ። የኢትዮጵያ መንግሥት ጠቅላይ ሚኒስትር አብይ በድርድሩ በመስማማታቸው ደስተኛ ነበርኩ። ላልተወሰነ ጊዜ በመተላለፉ በጣም አሳዛኝ ነው። እንደገና በቶሎ ይደረጋል ብዬ ተስፋ አድርጋለሁ።
የህዝብ እንደራሴው ባየር የባይደን አስተዳደር ኢትዮጵያ ከአፍሪካ የእድሎች ተጠቃሚነት ህግ ውጪ እንድትወጣ ያደረገበትን ውሳኔ አስመልክተው እንዲህ ብለዋል።
እንደምናችሁ መልካም ከን our U.S. delisting of Ethiopia's AGOA was a very bad move.
ዩናይትድ ስቴትስ ኢትዮጵያን ከአጎዋ እንድትወጣ የማድረጉ ውሳኔ በጣም መጥፎ ውሳኔ ነው። በጦርነቱ ውስጥ ምንም ተሳትፎ የሌላቸውን ሰዎች ስራቸውን ወስዷል። ከዩናይትድ ስቴትስ የንግድ ተወካዮች ጋር ኢትዮጵያ በዚህ ዓመት መጨረሻ ወደ ስምምነቱ እንድትመለስ ለማድረግ እየሰራሁ ነው።
ዝግጅቱን ካስተባበሩት ውስጥ ወይዘሮ ገነት ንጉሴ ብዙዎቹ ኢትዮጵያውያን በዩናይትድ ስቴትስ ፖሊሲ ግራ መጋባታቸውን ይገልጻሉ።
And have concerns about US policy towards Ethiopia.
United States በኢትዮጵያ ላይ ባላት ፖሊሲ የተነሳ አብዛኞቹ ኢትዮጵያውያን በአንድ ጉዳይ ላይ ብቻ ድምጽ ከሚሰጡ መራጮች ውስጥ ሆነዋል። ኢትዮጵያ ውስጥ በቅርብ ጊዜ ባለው ግጭት አብዛኞቹ ኢትዮጵያውያን አሜሪካውያን በሚታየው የባይደን አስተዳደር ፖሊሲ ግራ ተጋብተዋል።
ወይዘሮ ገነት የባይደን አስተዳደር በዲሞክራሲያዊ መንገድ የተመረጠውን የኢትዮጵያ መንግስት ለማስወገድ የሚፈልገውን ድርጅት ወደ መደገፍ ያዘነብላል ሲሉም ወቅሰዋል። ከአዘጋጆቹ አንዱ የሆኑት አቶ አቤል ጋሼ የዘንድሮውን ዝግጅት ዓላማ እንደሚከተለው ገልጸውታል።
በዛሬው ፕሮግራማችን ኢትዮጵያውያን በጋራ ተሰብስበው ስለ ሀገራቸው ማንነት የመሰክሩበት፣ ኢትዮጵያዊ ባህላቸውን የሚያንጸባርቁበት ብሎም ደግሞ በዚህ በመኖርበት አካባቢ የኢትዮጵያዊነት ማንነት ከፍሎ እንዲታይና በኢትዮጵያ ላይ የሚደረጉ ጫናዎች መልክ እንዲኖራቸውና ይህንም ለመታገል እንችል ዘንድ በጋራ የምንቆበትን መድረክ ለመፍጠር የተዘጋጀ ነው። ባለፈው ዓመት በኢትዮጵያ ላይ ከፍተኛ የሆነ ውጥረት የተደረገበት ጊዜ ስለነበረ በ20 ቀን ውስጥ ነበር ፕሮግራም ያዘጋጀ ነው። በዚያም ጊዜ ውስጥ ግን ከፍ ያለ ግብአት ያለው ስራ መስራት ችለን ነበረ። ከዚህም ውስጥ በተለይ ትልቁ በቨርጂኒያ የተደረገውን ገቨርናቶሪያል ውድድር ሊያሸንፍ የነበረውን የዴሞክራቲክ ተመራጭ የነበረው ቴሪ መካለፍ እንዲወድቅ በማድረግና የሪፐብሊካኑ ተመራጭ የሚያልፍበት ሁኔታ ላይ ከፍተኛ አስተዋጽኦ ኢትዮጵያን ፒቮት አድርገዋል የምርጫውን ጉዳይና በዚያ ያገኘነው ውጤት አበረታቶናል።
ኢትዮጵያና አሜሪካ ከኢትዮጵያ ከ120 ዓመት በላይ የዲፕሎማሲያዊ ግንኙነት ያላቸው መሆኑን የገለጹት በዋሽንግተን የኢትዮጵያ ምክትል አምባሳደር ዘላለም አብርሃም የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ወዲህ የኢትዮጵያና አሜሪካ ግንኙነት መቀዝቀዙን አስታውሰው ተከታዩን ብለዋል።
ከቅርብ ጊዜ ወዲህ ይህንን ግንኙነት ወደ ተሻለ ደረጃ ለማድረግ እንቅስቃሴ እየተደረገ መሆኑና የተሻለ ተስፋም የሚታይ ቢሆንም አሁንም የአሜሪካ መንግስት በሀገራችን ላይ የተጣለውን ማዕቀብ አላነሳም። አገዋ የቀረጥ ነጻ መጠቀም ለሀገራችን አልመለሰም። የልማት ፋይናንስ ድጋፍም እንደታገደ ነው። በመሆኑም ከአሜሪካ መንግስት አካላት ጋር የጀመረውን ኢንጌጅመንት ለማጠናከር እነዚህን ነገሮች እንዲስተካከሉና የሁለቱ ሀገራት ግንኙነት ተሻሽሎ ወደ ስትራቴጂካዊ ግንኙነት እንዲያድግ የተቀናጀ ስራን ይፈልጋል።
ኢትዮጵያ ውስጥ ጦርነቱ እንዲቆምና ለህዝቧ ሁሉ ደህንነቱ እንዲመለስ ለማድረግ በአፍሪካ ህብረት የሚመራ የሰላም ድርድሩን ዩናይትድ ስቴትስ እንደምትደግፍና ይህንንም ፕሬዚደንት ባይደን በመንግስታቱ ድርጅት መድረክ ላይ መናገራቸውን የውጭ ጉዳይ መስሪያ ቤቱ ባለፈው አርብ ለቪኦኤ የአፍሪካ ቀንድ አገልግሎት በላከው ምላሽ ገልጿል። ጸቡ በአፋጣኝ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲደርስ ዋሽንግተን እንደምታሳስብ የውጭ ጉዳይ መስሪያ ቤቱ የዓለም አቀፍ ጉዳዮች የፕሬስ ኦፊሰር ዳንኤል ባይንደር አመልክተዋል። ኤርትራ ኃይሎቿን ወደ ወሰኖቿ እንድትመልስና ሌሎችም ግጭቱን ከማራገብ እንዲቆጠቡ ዩናይትድ ስቴትስ ታሳስባለች ይላል የቃል አቀባዩ መልእክት። የኢትዮጵያ መንግስትና የትግራይ ክልላዊ ባለስልጣናት ለሰላም ድርድር ለመቀመጥ ያሳዩትን ፈቃደኝነት ዩናይትድ ስቴትስ እንደምታደንቅም የውጭ ጉዳይ መስሪያ ቤቱ አስታውቋል። የአሜሪካውያኑን እንደራሴዎች የትናንት ንግግሮች አስመልክቶ ከየትኛውም ወገን የተሰጠ አስተያየት ምላሽ የለም። ሴኔተር ዋርነርና የህግ መምሪያው አባል ዳን ባየር ባስተላለፏቸው መልእክቶች ላይ የሁሉንም ወገኖች አስተያየቶችና ሀሳቦች አያይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ።
አመሰግናለሁ ደረጀ። አድማጮች፣ ተከታዩ ርዕስ ደግሞ ከዋሽንግተን ወደ ባህር ዳር ይመልሰናል። የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ ዛሬ ለሶስተኛ ጊዜ ፍርድ ቤት ቀርበዋል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለው ችሎት አቃቤ ሕግ ክስ ለመመስረቻ የጠየቀውን የ15 ቀናት ጊዜ መፍቀዱን የአቶ ዘመነ ካሴ ጠበቃ በሙሉ ታደሰ ለአሜሪካ ድምፅ ገልጠዋል። አስቴር ምስጋናው ተከታትለዋለች።
የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ከሰባት ቀናት በፊት በዋለው ችሎት ፖሊስ ይቀረኛል ያላቸው የሰውና የሰነድ ማስረጃ አጠናቆ እንዲያመጣ ለዛሬ ጥቅምት አንድ ቀን ቀጠሮ ሰጥቶ ነበር። በዛሬው የፍርድ ቤት ውሎ ፖሊስ ለምርመራ የ14 ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ እንደነበር የአቶ ዘመነ ካሴ ጠበቃ አቶ በሙሉ ታደሰ ለአሜሪካ ድምጽ ተናግረዋል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን ተጨማሪ ጊዜ ውድቅ በማድረግ አቃቢ ሕግ የጠየቀውን የክስ መስረቻ 15 ቀናት መፍቀዱንም ጠበቃው አስረድተዋል።
ዛሬ ፍርድ ቤት አቀርቦት ነበር። አቶ ዘመንም በተመለከተ መርማሪ ፖሊስም ቀርቦ ነበር። መርማሪ ፖሊስ የ14 ቀን የጊዜ ቀጠሮ ተጨማሪ እንዲሰጠው ጠይቆ ነበር። ይህን የጠየቀበት ምክንያት የተለያዩ ስራዎች ይቀሩኛል፣ ከባንክ የሚመጡ ማስረጃዎችን በተመለከተ፣ ከፋይናንስ ደህንነት የመጡ ማስረጃዎችን በተመለከተ እነሱን መሰረት አድርጎ ሌላ ተጨማሪ ማስረጃ የማሰባሰባቸው አሉ። እንዲሁም የሰው ማስረጃዎችን እና ተጨማሪ ሰዎችን ተጠርጣሪዎችን ይዛሉ በሚል እነዚህን ለማድረግም ተጨማሪ ጊዜ ቀጠሮ ያስፈልገኛል በሚል 14 ቀን የጊዜ ቀጠሮ ነበረ። በጠበቆቹ በኩል የተነሱ መከራከሪያዎች ነበር። እነዚህ የሰው ምስክሮችን በተመለከተ ከዚህ ቀደም በተሰጠው ጊዜ ማጠናቀቅ ይቻል ነበር። ቀሪዎቹን በተመለከተም ሊጠፉ ወይም ሊሸሹ ሊያስተባብላቸው የማይችል በመሆኑ ተጨማሪ የጊዜ ቀጠሮ መስጠቱ አስፈላጊ አይደለም፣ ስለዚህ ፍርድ ቤቱ መዝገቡን የጊዜ ቀጠሮ መዝገቡን ይዝጋልን በሚል ተከራክረን ነበር። ፍርድ ቤቱም እነዚህን ምክንያቶች ተቀብሎ ፖሊስ የጠየቀውን የ14 ቀን የጊዜ ቀጠሮ ውድቅ በማድረግ የጊዜ ቀጠሮ መዝገቡን ዘግቶ፣ በሌላ በኩል አቃቢ ክስ መመስረቻ የሚሆን 15 ቀን ጊዜ ይሰጠኝ በሚል አመልክቷል በሚል ፍርድ ቤቱ አቃቢ ክስ መሰርቶ ወይም የክስ አስመሰርትም ውሳኔ ሰጥቶ በ15 ቀን ጊዜ ውስጥ እንዲቀርብ ትእዛዝ ተሰጥቶ የተጠናቀቀው የዛሬው ውሎ።
ፖሊስ አቶ ዘመነ ፍርድ ቤት ያቀረባቸው የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በሌሎች ወንጀሎች ተጠርጥረዋል በማለት መስከረም 11 ቀን በቁጥጥር ስር ከዋላቸው በኋላ ነው። የታጠቁ ቡድኖችን በህቡ ማደራጀት የሚለው የፖሊስ አገላለጽ ፋኖን ከማደራጀት ጋር የተያያዘ እንደሆነ በአሜሪካ ድምጽ የተጠየቁት ጠበቃው አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወደ አዲስ አበባ ይወስደናል። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በዛሬው ዕለት በዋስ ከእስር መፈታታቸውን ፓርቲያቸው አስታወቀ። የፓርቲው የህግ ክፍል ኃላፊ አቶ ተስፋለም በርሀ ለአሜሪካ ድምፅ እንደገለጡት አቶ ኃይሉ ከበደ በዋስ እንዲፈቱ የፌዴራሉ ጠቅላይ ፍርድ ቤት የወሰነው ባለፈው አርብ ነበር። አቶ ተስፋለም ምድብ ችሎት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት መስከረም 16 ቀን 2015 ዓ.ም አቶ ኃይሉ ከበደ በ10,000 ብር ዋስ እንዲፈቱ ቢወስንም የፌዴራል ፖሊስ ለጠቅላይ ፍርድ ቤት ይግባኝ በመጠየቁ ሳይፈቱ መቆየታቸውም ተዘግቧል። ጉዳያቸውን የተመለከተው የፌዴራሉ ጠቅላይ ፍርድ ቤት ደግሞ የከፍተኛ ፍርድ ቤቱን ውሳኔ በማጽናት በዋስ ከእስር እንዲፈቱ ባለፈው አርብ በተወሰነው መሰረት ዛሬ ተፈተዋል። አቶ ኃይሉ ከበደ ነሐሴ 23 2014 ዓ.ም ለስራ ጉዳይ ከቤት ከወጡ በኋላ ከረፋዱ 5 ሰዓት ጀምሮ እንደጠፉ ፓርቲያቸውና ቤተሰቦቻቸው በጊዜው ገልጠው ነበር። ከዚያም በኋላ አቶ ኃይሉ ከበደ በፌዴራሉ መንግስት በአሸባሪነት ከተፈረጀው ህወሓት ጋር ምስጢራዊ ግንኙነት በመፍጠር ወንጀል ተጠርጥረው ፍርድ ቤት የቀረቡት ጳጉሜ 1 2014 ዓ.ም ነበር። አድማጮች፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሄደው። በአፍሪቃ የመጀመሪያው የህጻናት ወባ ክትባት በማላዊ ሊጀመር ነው። በአፍሪቃ የመጀመሪያ የሆነውን ከአምስት ዓመት በታች ላሉ ህጻናት የሚሰጥ የወባ ክትባት ማላዊ ልትጀምር መሆኑን የአገሪቱ የጤና ጥበቃ ሚኒስትር አስታውቋል። አርቲኤስኤስ የተሰኘው ክትባት በጋና ኬንያና ማላዊ የተሞከረ ሲሆን ክትባቱን ለመስራትም 30 ዓመታት መውሰዱ ነው የተገለጠው። ላሜክ ማሲና ከብላታየር ማላዊ የላከውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ክትባቱ በአንጻራዊ እይታ ሲመዘን ውጤታማነቱ ዝቅተኛ ቢሆንም በአመት በወባ ከሚሞቱት 400 ሺህ ሰዎች ውስጥ የተወሰኑትን ለማዳን ተስፋን ይሰጣል። ከነዚህ ውስጥ አብዛኞቹ ህጻናት ናቸው። በሚቀጥለው ወር የሚጀምረው ክትባት የሙከራ ጊዜውን በሚገባ አጠናቋል። የዓለም ጤና ድርጅት 360 ሺህ የሚሆኑ ህጻናትን በማላዊ፣ ጋና እና ኬንያ ላለፉት 3 ዓመታት ከትቧል። አንድ ሶስተኛ የሚሆኑት ከማላዊ ናቸው። ኩምቢዜ ካንዶዶ ቺፓንዳ የማላዊ የጤና ጥበቃ ሚኒስትር ናቸው።
በተለይም ህጻናት ላይ እናተኩራለን። ምክንያቱም በማላዊ በህዳርና በታህሳስ ወራት ብዙ ህጻናት በወባ ይሰቃያሉ።
ቺፓንዳ እንዳሉት ውሳኔው ላይ የተደረሰው የማላዊ ፕሬዝዳንት ላዛረስ ቻክዌራ ፓዝ ከተሰኘው ትርፋማ ያልሆነ ድርጅት ጋር በቅርቡ በተካሄደው የተመድ ጠቅላላ ጉባኤ አጋጣሚ ከተወያዩ በኋላ ነው። የዓለም ጤና ድርጅት ወባን ለመዋጋት በሚደረገው ጥረት ውስጥ አዲስ ግኝት ነው በሚል ከዓመታት በፊት ክትባቱን አጽድቆታል። ክትባቱ 30% ውጤታማ ሲሆን 4 ጊዜ መሰጠት አለበት። ለክትባቱ ድጋፍ የሚያደርገው የቢልና መሊንዳ በጎ አድራጎት ድርጅት ክትባቱ የሚወጣለት ወጪ ይገባው እንደው ጥያቄ አላቸው። ባለፈው አመት የጌትስ በጎ አድራጎት ድርጅት የወባ ፕሮግራም ኃላፊ ፊሊፕ ዌልኮፍ ድርጅቱ ለክትባቱ በቀጥታ የገንዘብ ድጋፍ ማድረጉን እንዳቆመ አስታውቀው ከሌሎች ድርጅቶች ጋር በህብረት ለክትባቱ የሚደረግ ጥረትን ግን ይደግፋል ሲሉ መናገራቸውን አሶሲየትድ ፕሬስ ዘግቧል። ዌልኮፍ እንደሚሉት የወባ ክትባቱ ውጤታማነት ዝቅተኛ ሲሆን ለአንድ ክትባት የሚወጣው ወጪም በንጽጽር ውድ ነው። መድኃኒቱን በበቂ መጠን ተደራሽ ለማድረግም ፈተናዎች አሉ። ማዚኮ ማቴምባ በማላዊ የጤና ጉዳዮች አቀንቃኝና የማህበረሰብ ጤና አምባሳደር ናቸው።
አሁን በስተመጨረሻ በማላዊ የወባ ክትባት ሊጀመር መሆኑ መልካም ዜና ነው። ወባ ከ5 ዓመት በታች ያሉትን እጅግ ያጠቃል። በመሆኑም በዚህ ዕድሜ ክልል ያሉ ሕፃናት በዚህ ክትባት ከበሽታው ይጠበቃሉ ብለን ተስፋ እናደርጋለን። ወባን ለመከላከል አንድ መፍትሄ ጨምረናል ማለት ነው።
ማቴምባ እንደሚሉት ስለ 30% ውጤታማነቱ መጨነቅ አስፈላጊ አይደለም። ሁሉም መድኃኒቶች 100% ውጤታማ አይደሉምና።
በብዙ ምክንያቶች የኮቪድ ክትባት ሲጀመር 100% ውጤታማ አልነበረም። ወደ 70% ገደማ ነበረ። ለዚህም ክትባት እንደዚያው ነው።
አሃዞች እንደሚያሳዩት በማላዊ ወባ ቁጥር 1 ገዳይ በሽታ ነው። 36% የሚሆኑት ተመላላሽ ታካሚዎችና 15% የሚሆኑት በሆስፒታል አልጋ የያዙ ታካሚዎች የወባ ታማሚዎች ናቸው። ውጤታማነቱ ዝቅተኛ ቢሆንም አንዳንድ ሳይንቲስቶች እንደሚሉት ግን 200 ሚሊዮን ሰዎች በሚያዙባትና 400 ሺህ ሰዎች በዓመት በወባ በሚሞቱባት አፍሪካ ጠቀሜታው ከፍ ያለ ነው።
እንግዲህ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 2:38 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። በኢትዮጵያ በቀን ከ324 በላይ ጨቅላ ሕፃናት በሕክምና ሊቀረፉ በሚችሉ ችግሮች ለህልፈት እንደሚዳረጉ የኢትዮጵያ ጤና ሚኒስቴር አስታወቀ። ሕፃናቱ የሚሞቱት ተገቢ የሕክምና አገልግሎት ባለማግኘት፣ ህብረተሰቡ ስለ ጨቅላ ሕፃናት ጤና ባለው አመለካከትና በእንክብካቤ ማነስ መሆኑንም አመልክቷል። የጤና ሚኒስቴር የጨቅላ ሕፃናትን ሞት ለመቀነስና ሕፃናት ተገቢውን የሕክምና አገልግሎት እንዲያገኙ ለማስቻል በአገር አቀፍ ደረጃ በ80 ሆስፒታሎች ውስጥ ሕክምና እንዲሰጥ ማድረጉን የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገልጠዋል። ፀሐይ ዳምጠው ተከታትለዋለች።
የኢትዮጵያ ጤና ሚኒስቴር እንዳስታወቀው በየቀኑ በህይወት ከሚወለዱ ሕፃናት ከ1000 ውስጥ 33 ይሞታሉ። በአንድ ቀን ውስጥም ከ324 በላይ ጨቅላ ሕፃናት እንደሚሞቱ ነው በጤና ሚኒስቴር የሕፃናትና እናቶች ጤና ዳይሬክተር ዶክተር መሰረት ዘላለም የጠቀሱት።
ሕፃናት ሞት ኢትዮጵያ ውስጥ ያለው በሚፈለገው ልክ እየቀነሰ አይደለም። ምክንያቱም ከበፊትም ከ2000 የነበረውን የስነ ሕዝብና የጤና ዳሰሳ ነው። ከዛ ጀምሮ ያለው እስከ ቅርብ ጊዜ በ2019 በፈረንጆቹ አቆጣጠር ይፋ ያደረግነውን መለስተኛ የስነ ሕዝብና የጤና ዳሰሳ ነው ብናይ አሁን ያለው 33 ከ1000 በህይወት ከሚወለዱ ጨቅላ ህጻናት መካከል ይሞታሉ። ስለዚህ ይሄ ቁጥር ያው ከፍተኛ ነው እንደ ሀገር። ያን ደግሞ የሚጠበቅብን አለ። በተለይ በ2030 በዘላቂ ልማት ግቦች ላይ የሚጠበቅብን አሁን ያለውን 33 ወደ 12 ዝቅ ማድረግ ነው። ስለዚህ ይሄ ከፍተኛ ኢፈርት ይፈልጋል። ምክንያቱም 33 ስንል 110,000 በላይ ናቸው የሚሞቱት በአመት። ይህ ቁጥር ቀላል አይደለም። በቀን 300 እና ከዛ በላይ የሚሆኑ ጨቅላ ህጻናት ህይወታቸው ያልፋል ስንል ቀላል ቁጥር አይደለም። ስለዚህ ይሄ ጥሪ የተላለፈው ሁሉም የበኩሉን አስተዋጽኦ እንዲያደርግ።
ዶክተር መሰረት ለጨቅላ ህጻናት ሞት መንስኤ ናቸው ያላቸውንም ምክንያቶችም አብራርተዋል።
9 ሳይሞላቸው የሚወለዱ ጨቅላ ህጻናት የሚከሰተው እንከን ነው። እክል የጤና እክል የተለፋፈስ ብለው ከሌሎች ከደም ዝውውር ጋር ተያይዞ ከኢንፌክሽን ጋር ተያይዞ የሚከሰት ችግር እነሱን አንድ እንደ ትልቅ የሞት መንስኤ ይነሳል። ሌላው ኢንፌክሽን ነው። ኢንፌክሽንም እንደዚሁ በሁለተኛ ደረጃ ተቀምጧል። ሌላው ካተነፋፈስ ጋር ተያይዞ በተለይ ይህን በአማርኛም ለመግለጽ የሚያስቸግር አስፊክሲያ ይባላል። መታፈን በተራዘመ ምጥ ሁኔታ ወይ በሰዓቱ ወደ ጤና ተቋም እናት ለመውለድ ሳትሄድ ወይም ደግሞ ዘግይታ ጥርሻላይ ከተዳከሙ በኋላ ወደ ጤና ተቋም በሚሄዱ ጊዜ በሚከሰት ችግር፣ ሌላም ጤና ተቋም ላይም ከደረሱ ጥራቱን የጠበቀ አገልግሎት ለመስጠት ባለው የጤና ተቋም በአንዳንድ በሚከሰት ችግር የሚከሰት መታፈን እንለዋለን። ስለዚህ ከእሱ ጋር የሚያያዝ አተነፋፈስ፣ ጭንቅላት፣ ሌሎችንም ውስጣዊ እጅግ አስፈላጊ የሆኑ አካላትን የሚጎዳ ኦክሲጅን እጥረት ይከሰታል። ስለዚህ በሱ ምክንያት የሚፈጠር ችግር ነው እና
የኢትዮጵያ ጤና ሚኒስቴር ቀዳሚ ትኩረት ከሰጣቸው አንዱ የጨቅላ ህጻናት ሞት መቀነስና ተገቢ ሕክምና እንዲያገኙ ማድረግ ነው ያሉት ሚኒስትር ዴታው ዶክተር ደረጀ ዱጉማ በበኩላቸው አሁን በሀገር አቀፍ ደረጃ አገልግሎት ለመጀመር በ80 ሆስፒታሎች አስፈላጊ ግብዓቶችና የሰው ኃይል ተሟልቷል ብለዋል። ዶክተር ደረጀ አክለውም የክልል ጤና ቢሮዎችና ሆስፒታሎች ተቀናጅተው በመስራት በ2030 በህይወት ከተወለዱ 1000 ህጻናት መካከል 33 የሚሞቱበትን አሃዝ ወደ 12 ለመቀነስ የታቀደውን እውን ለማድረግ ተገቢ ትኩረት ሊሰጥበት ይገባል ሲሉ አሳስበዋል። ዶክተር መሰረት በበኩላቸው በጸጥታ ችግር ሳቢያ በተለያዩ የሀገሪቱ አካባቢዎች ውስጥ የእናቶችና ህጻናት የጤና አገልግሎት መስተጓጎሉንም ገልጸዋል።
ጸጥታ ችግር በአንዳንድ ቦታዎችም ይሁን በሰሜኑ የሀገራችን ክፍል ጦርነት ይሁን የጸጥታ ችግር ሲከሰት የሚጎዳው እንግዲህ የህብረተሰብ ክፍል ነው፣ የሚጎዳው ጤና ነው። ስለዚህ የጤና ተቋማት ፈርሰዋል፣ ወድመዋል ወይም ተዘርፈዋል። ይሄ ደግሞ ቀጥታ እዛ አካባቢ አገልግሎት የሚያስፈልጋቸውን እናቶችና ህጻናት በቀዳሚነት የስነ ተዋልዶ ጤና የሚፈልጉ ልጃገረዶችም ወጣቶችም ወይም ደግሞ ጥንዶችም ይሆናል። እንዲሁም የጨቅላ ህጻናት የክትባት ፕሮግራም የህጻናት የክትባት ፕሮግራምም የስነ ምግብም ሌሎችም አገልግሎቶች ይቋረጣሉ። እነዚህ አገልግሎቶች ሲቋረጡ ያው ጉዳቱ የከፋ ነው የሚሆነው። ጥናት የተደገፈ ምን ያክል ጉዳት ደረሰ የሚለውን የተቋማቶቹን ቁጥርና ቢያንስ የተጎዳውን በምን ደረጃ ነው ጉዳቱ የሚለውን እስካሁን ድረስ አይተነዋል። ግን ይሄ አጠቃላይ ሰሜኑ የሀገራችን ክፍል ያለው የጦርነት ሁኔታ በሚያልቅ ጊዜ በአጠቃላይ እንደ ሀገር ያን ጉዳት ተመጥኖ ለህብረተሰቡ የሚገለጽ ነው የሚሆነው። ግን ይሄ በቀጥታ የሚሆን በተዘዋዋሪ መንገድ እዛ አካባቢ ያሉ ህብረተሰብ ክፍሎች እንዲፈናቀሉ ተደርጓል። ስለዚህ ሲፈናቀሉ የጤና አገልግሎት ይስተጓጎልባቸዋል። እናቶች በመጠለያ ተቋም ውስጥ ይወልዳሉ። ጨቅላ ህጻናትም በአግባቡ የጤና አገልግሎት እንዳያገኙ ያደርጋል።
ስለ ጨቅላ ህጻናት ህብረተሰቡ ተገቢ ግንዛቤ እንዲኖረው በማድረግ ሁሉም ባለድርሻ አካላት ትኩረት ሊሰጡት ይገባል ያሉት ዶክተር መሰረት እናቶች በእርግዝናቸው ጊዜ በጤና ተቋማት ክትትል ማድረግ ይኖርባቸዋል ሲሉ አሳስበዋል። በተጨማሪም ህብረተሰቡ አሁን ባለው ሁኔታ የጨቅላ ህጻናት ህክምና በተመረጡ 80 ሆስፒታሎች ውስጥ በተሟላ አገልግሎት እየሰጠ መሆኑን ተገንዝቦ ህጻናቱን በጊዜ ማድረስ ይገባዋል ሲሉም አክሎ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ቅንብር ከማለፋችን አስቀድሞ ስርጭቶቻችንን እንዴት መከታተል እንደምችሉ እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጮች የምትከታተሉት የዕለተ ማክሰኞ ምሽት ዝግጅታችንን ነው። እስከ ምሽቱ 4 ሰዓትም አብረናችሁ እንዘልቃለን። ወደ ተከታዩ ቅንብር ስንሻገር ደግሞ የትምህርት ጉዳዮችን ይመለከታል። በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት የምግብ ፕሮግራም እንደሚካሄድ ተገልጿል። የኦሮሚያ ክልል 7.5 ሚሊዮን ተማሪዎችን መመገብ መጀመሩን ሲያስታውቅ፣ የድሬዳዋ አስተዳደርም በ89ም የመንግስት አንደኛ ደረጃ ትምህርት ቤቶች የሚመግብበት ፕሮግራም ሊጀምር ማቀዱን አመልክቷል። ባለፉት ጥቂት ዓመታት በሁሉም ትምህርት ቤቶች የምግብ ፕሮግራም ሲካሄድ የቆየ ሲሆን የድሬዳዋ ከተማ አስተዳደር፣ የኦሮሚያ ክልል እንዲሁም በድርቅ ተጎጂ የሆኑ የደቡብና የሶማሌ ክልል የአርብቶ አደር አካባቢዎች በከፊል የምግብ ፕሮግራም ሲያካሂዱ እንደነበር ያገኘነው መረጃ ይጠቁማል። የትምህርት ቤት ምገባው መጠን መቋረጥና ዝግጅቱ መቀነሱን እንዲሁ አመልክቷል። አዲስ ቸኮል ነው ያሰናዳልን።
ይህ በድሬዳዋ የሚገኘው የከዚራ የመጀመሪያ ደረጃ ትምህርት ቤት ነው። ጠዋት ወደ ትምህርት ቤት ከሚመጡ ተማሪዎች መካከል በችግር የተነሳ ቁርስ ማግኘት አይችሉም ተብለው በትምህርት ቤቱ የተለዩ ህጻናት ወስን ቢራቱ የተባለ ግለሰብ በሚያስተባብረው የረድኤት ድርጅት አማካኝነት ቁርስ ይመገባሉ። የትምህርት ቤት ምገባ ፕሮግራም በድርቅ ምክንያት ትምህርታቸውን ሊያቋርጡ የሚችሉ የአርብቶ አደር ልጆችን በመመገብ የተጀመረ መርሃ ግብር ነው። በዚህም የምገባ ፕሮግራም በ2008 ዓ.ም ተከስቶ በነበረው ድርቅ ከረጂ ድርጅቶች በተገኘ ድጋፍ እንደተጀመረ ያገኘነው መረጃ ያመለክታል። ይሁንና የከተማ ነዋሪ የሆኑ ተረጂዎችንም ታሳቢ በማድረግ የተጀመረው ከአራት ዓመት በፊት በአዲስ አበባ ከተማ ሲሆን፣ በተመሳሳይ ጊዜ በድሬዳዋም በተመረጡ ትምህርት ቤቶች በመቶዎች ለሚቆጠሩ ተማሪዎች ብቻ ምግብ በማቅረብ ነበር የተጀመረው። በድሬዳዋ የገጠር ቀበሌዎች ግን ከ2008 ዓ.ም ጀምሮ ለድርቅ ተጎጂ ተማሪዎች ምግብ ሲቀርብ ቆይቷል። የአዲስ አበባ አስተዳደር የድጋፍ አድማሱን በማስፋት በዙሪያው ላሉ የኦሮሚያ ልዩ ዞን ትምህርት ቤቱ ተማሪዎችም ተመሳሳይ ምገባ ፕሮግራም ሲያካሄድ ቆይቷል። የኦሮሚያ ክልል በበኩሉ የአገልግሎት አድማሱን በማስፋት ከአንደኛ እስከ አራተኛ ክፍል ትምህርት በሚሰጥባቸው ሁሉም የክልሉ ትምህርት ቤቶች ለሚማሩ ቁጥራቸው 7.5 ሚሊዮን ለሚደርሱ ተማሪዎች የምግብ ፕሮግራም እንደሚጀምር ለአሜሪካ ድምጽ አስታውቆ ነበር። በዛሬው ዕለት የመንግስት መገናኛ ብዙሃን ምገባው መጀመሩን ይፋ አድርገዋል። የክልሉ አደጋ መከላከል ወይም ቡሳ ጎነፋም ለዚሁ ዓላማ ከልዩ ልዩ አካላት 500 ሚሊዮን ብር ሲያሰባስብ መቆየቱን አስታውቋል። ካምና ጀምሮ በምስራቅ አፍሪካ በተከሰተው ድርቅ ተጎጂ ለሆኑ የደቡብና ሶማሌ ክልል ተማሪዎች በረጂ ድርጅቶች ትብብር ምገባ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። በዚህ ረገድ በደቡብ ክልል የደቡብ ኦሞ ዞንና የአሌ ልዩ ወረዳ ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ጌሌቦ ጎልቶሞ ለአሜሪካ ድምጽ አስታውቀዋል።
የአንዱ በመንግስት አስቸኳይ የምገባ ፕሮግራም የምንለው ነው። ሁለተኛ በዓለም ምግብ ፕሮግራም አርብቶ አደር አካባቢ የሚተገበር ምገባ ነው እና በዚህ በሁለት መንገድ ነው እኛ ጋር ምገባ ፕሮግራም የምናስገደው ማለት ነው። የአርብቶ አደር አካባቢ ያሉ 6 ወረዳ ነው ያለው። 6 ወረዳ ላይ እና አንድ አሌልዩ ወረዳ ላይ ይተገበራል። ሁሉም ትምህርት ቤቶች ላይ ማለት ነው፣ ከሁለተኛ ደረጃ ውጭ መጀመሪያ ደረጃ ትምህርት ቤቶች ላይ።
የድርቁ ዋነኛ ተጎጂ በሆነው የሶማሌ ክልል በርካታ ትምህርት ቤቶችም ተመሳሳይ ድጋፍ ለተማሪዎች እየቀረበ መሆኑን ያገኘነው መረጃ ያመለክታል። በድሬዳዋ የገጠር ቀበሌዎች ከሚገኙ 31 ትምህርት ቤቶችም የድርቅ ተጠቂ ናቸው ተብለው በተመረጡ 14 ትምህርት ቤቶች ተመሳሳይ ምገባ ስራ እየተሰራ መሆኑን የአስተዳደሩ ትምህርት ቢሮ ኃላፊ ወይዘሮ ሙልካ ማመድ በተለይ ለአሜሪካ ድምጽ አስታውቀዋል።
እኛም በድሬዳዋ ደረጃ ስንወስድ ምገባ ከ2008 ጀምሮ ነው ድርቅ በተከሰተ ጊዜ በፌዴራል በጀት ድጋፍ የተጀመረው እስከ 2008 እስከ 2010 ተጀምሮ በመሃል ደግሞ ለሁለት አመት በበጀት ምክንያት ተቋርጦ ነበር። በ2013 ጀምሮ ደግሞ አስተዳደራችንም ሙሉም ትምህርት ቤት ከተማም ገጠርም ለመመገብ እቅድ ቢኖረውም ካለው በጀትና ሁሉንም ማዳረስ ባለመቻሉ 14 ትምህርት ቤት ላይ ምገባ ስንተገብር ቆይተናል። በመንግስት በጀት ማለት ነው።
ከነዚህ የገጠር ተማሪዎች ባሻገር በከተሞችም አቶ ወስን ቢራቱ ያቋቋመው የድሬ ፍሬዎች በጎ አድራጎት በተባለ ድርጅቱ አማካኝነት በዘንድሮ የበጀት አመት በ12 ትምህርት ቤቶች ለተመረጡ 1000 ችግረኛ ልጆች በየቀኑ ቁርስ ያቀርባል።
አብዛኛው ተማሪዎች ደስተኛ አይደሉም። ትምህርታቸውን አቋርጠው ይወጣሉ፣ ወስተኛ ይሆናሉ፣ ያቅለሸልሻቸዋል። አርፍ ዶር ይመጡት በሚል ተነገረኝ። ምን የዝግነት ልሻለው ወጣ በሚል 2009 ላይ ከጓደኞች ጋር ተነጋገርኩ። ምንም ሊሆን አልቻለም። ሜሪላንድ ላይ የምትገኘው እህቴ ወጋዩ ጋር ተነጋገርኩ። 2010 ላይ ምገባ ጀመርን ማለት ነው። 210 ተማሪ እያልን እንግዲህ ዛሬ ቤን ቤተሰቦች ጋር መተባበር እንዲሁም ዋች ኤንድ ፕሬየር ሚኒስትሪ ቴክሳስ የሚኖር ሚኒስትሪ አዲስ አበባና ናዝሬት ቢሮን ፕላንት ያደረገ ከሱ ጋር በመሆን እስከ 2014 12 ትምህርት ቤት ላይ 1000 ተማሪዎችን እየመገብን እንገኛለን ማለት ነው።
የምገባ መርሃ ግብሩ ባስገኘው ፋይዳ ላይ የተደረገ ጥናት እንደሚያመለክተው በተማሪዎች መጠነ ማቋረጥና ውጤት ላይ ትርጉም ያለው ለውጥ ማስገኘቱን የድሬዳዋ ትምህርት ቢሮ ኃላፊዋ ወይዘሮ ሙለካ መሀመድ ይገልጻሉ።
ያለውን ልዩነት ስናይ አንደኛ መጠነ ማቋረጥን በ2011 አካባቢ 21% ነበረ። አሁን ላይ በቅርብ ሙሉ የሶስት አመት ጥናት ባይደረግም የአመትን ስናይ ወደ 9% ዝቅ ያለበት ሂደቶች አሉ። እዛ ምገባ የሚያካሄድባቸው ትምህርት ቤቶች አካባቢ መጠነ መድገምም እንደዛው ተማሪ ቁርሱን በልቶ ከመጣ ተመግቦ ከመጣ በአግባቡ መምህርን ማዳመጥ ይችላል።
የምገባ ፕሮግራሙ ተጠቃሚ ህጻናትም ይህንኑ የሚያጠናክር አስተያየት ነው ያላቸው።
አራት አመት እዚህ ምዝገባ ጀምሬያለሁ። ከአራት አመት ሙሉ
የምገባ መጀመሩ ምን ጠቅሞኛል?
ብዙ ነገር ጠቅሞኛል። እኔ በጣም አሁን ደስ ብሎኛል። በሰዓት እንድገኝም አርግቶኛል።
ይሄ ጠቅሙ ከመጀመሪያ ይሄ ነው ይልሻል። መጀመሪያ በጣም አረፍዳለሁ። ስመጣ ወይ አንድ ሰዓት ተኩል ምናምን መጣ ከገቡ በኋላ። አሁን ግን አንድ ሰዓት ሳይሆን መጣ እዚህ
ቁርስ ሁሌ ታገኝ ነበር ቤት
መጀመሪያ አንዳንዴ ሳልበላ እመጣለሁ።
ቁርስ ፍለጋ ከትምህርት ቤት የሚቀሩና የሚያርፍሉ ተማሪዎች አሁን ከሌሎች ተማሪዎች ቀድመው ትምህርት ቤት እንደሚገኙ የሚናገሩት ደግሞ የከዚራ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ነመምሳ ረጋሳ ናቸው።
ልጆቻችን መጀመሪያ በጣም ያርፍዳሉ። ቁርስ ፍለጋ ወይ ደግሞ ቁርስ ሳይበሉ በጣም ይመጡና በጣም ይቸገሩ ነበር። ግን በአሁኑ ሰዓት ላይ ስንመለከት ተማሪዎቻችን ለትምህርት ፍለጋ ብቻም ሳይሆን ቁርሱን ፍለጋ በሚመጡበት ሰዓት የትምህርቱንም ጣዕም እዚህ ጋር እያዩ ጥሩ ውጤቶችን እያስመዘገቡ በትምህርት ጥራት በኩልም ጥሩ ነገሮች እያየን ነበርና።
ሆኖም የአቅም ማነስ ስለሆነ እንጂ ችግረኛ ተማሪዎችን ብቻ ለይቶ መመገብ ለተማሪዎቹ ስሜት ጥሩ ያለ መሆኑን ቢቻልም የአዲስ አበባ አስተዳደር እንደሚያደርገው ለሁሉም ተማሪዎች የምግብ አቅርቦት ማሳካት ተገቢ እንደነበር ወይዘሮ ሙልካ ይናገራሉ። ለዚህም የድሬዳዋ አስተዳደር የገቢ ማሰባሰቢያ አዘጋጅቶ የድሬዳዋ ልጆችና ወዳጆች 17 ሚሊዮን ብር ሊሰጡ ቃል የገቡ ሲሆን የአዲስ አበባ አስተዳደር ደግሞ የአንድ ዓመት ምገባውን ሙሉ ወጪ ሊሸፍን ቃል ገብቶ ነበር። አሁን የአዲስ አበባ ከተማ አስተዳደር እንዲሁም የድሬዳዋ ከተማ ወዳጆችና ተወላጆች የሆኑ በጎ ፈቃደኞች በገቡት ቃል መሰረት ድጋፍ ማድረግ ሲጀምሩ በድሬዳዋ የሚገኙ 90 የመንግስት መጀመሪያ ደረጃ ትምህርት ቤቶች ተማሪዎች በሙሉ የትምህርት ቤት ምገባ ፕሮግራም ተጠቃሚ ይሆናሉ ተብሎ ይጠበቃል። በዚህ ረገድ በሀገር አቀፍ ደረጃ ለሁሉም የመጀመሪያ ደረጃ ተማሪዎች ምግብ እንዲቀርብ በፖሊሲ ደረጃ የወጣ መመሪያ ቢኖርም በፌዴራል የተጀመረ እንቅስቃሴ ካለ የጠየቅናቸው የትምህርት ሚኒስቴር የኮሚኒኬሽን ክፍል ግን የትምህርት ቤት ምገባ ስራው በፌዴራል ሳይሆን በክልሎች እየተተገበረ ያለ ፕሮጀክት ነው ሲሉ አስረድተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በተከታዩ ዘገባ ደግሞ ወደ አምቦ እናልፋለን።
አመሰግናለሁ። ስሜ ዮብሳን ቡሎ ይባላል። የአምቦ ከተማ ነዋሪ ነኝ። መንግስትና የህወሓት የቲፒኤልኤፍ
ያደረገው ዘገባ የዘገባውን ምንነት እናስታውቃችሁ። ከቀናት በፊት በህወሓትና በፌዴራል መንግስት መካከል በደቡብ አፍሪቃ ሊጀምር ታቅዶ የነበረው የአፍሪቃ ህብረት መራሹን የሰላም ውይይት አስመልክቶ ባለፈው ሳምንት ከተለያዩ የኢትዮጵያ ከተሞች የነዋሪዎችን አስተያየት አሰምተን የሌሎች ከተሞችንም እንዲሁ ለማካተት ባስተዋወቅ ነው መሰረት የተጠናቀረ ዘገባ ነው። የአምቦ ዘጋቢያችን ናኮር መልካ እንደ ባህር ዳር፣ አዲስ አበባና ድሬዳዋ ዘጋቢዎቻችን ሁሉ የአንዳንድ አምቦ ከተማ ነዋሪዎችን አስተያየት አካቷል። ቀደም ብለን ወደ ጀመርነው ዘገባ እንመልሳችሁ።
አመሰግናለሁ። ስሜ ዮብሳን ቡሎ ይባላል። የአምቦ ከተማ ነዋሪ ነኝ። መንግስትና የህወሓት የቲፒኤልኤፍ ለመደራደር መዘጋጀታቸውን ሰምቻለሁ። ይህ ደግሞ ደስ የሚል ነገር ነው። ቢሆንም የተለያዩ የታጠቁ አካላቶች አሉ፣ አማራ ውስጥ፣ ኦሮሚያ ውስጥ አሉ። እነሱንም ቢያካትት መንግስት ስለ ሰላም ጉዳይ ቢወያዩ ጥሩ ነው ብዬ አስባለሁ። ሰላም ለመጀመሪያ ሰላም አውርዶ ሌላውን ደግሞ ቀስ በቀስ ቢወያዩበት እቺ ሀገር እንዳትፈርስ እንዳትጠፋ ውይይት ቢያደርጉ ጥሩ ነው።
አለሙ በቀለ ይባላል። የምኖረው አምቦ ከተማ ውስጥ ነው። መንግስትና ህወሓት ለብቻ ቢደራደሩ ምንም ትርጉም አይኖረውም የሚል እምነት አለ። ለብቻ መደራደራቸው ደስተኛ አልሆንም ያልኩበት ምክንያት ከኋላቸው የተለያዩ እንትኖች አሏቸው ወሬ እንደምንሰማው እና እነዛ የተፈራረሙ ሰዎች ተገንጥለው ብቸኛ ሆነው ለብቻ ነው የሚደራደሩት ወይስ ተያይዘው ነው የሚደራደሩት? ለምሳሌ ኦሮሚያ ውስጥ የሚንቀሳቀሱ ፕላስ ደግሞ ወደ ምንድን ነው ቤንሻንጉል ውስጥ አሉ እና እነሱስ በኋላ እንዴት ይሆናል? ሰላም በጣም አስፈላጊ ነው፣ በጣም አስፈላጊ ነው። ላለፈውም እጸጸታለሁ እኔ በበኩሌ።
በጣም አመሰግናለሁ። ናስር ከማል እባላለሁ። በቲፒኤልኤፍ እና በመንግስት መካከል የሚደረገው ድርድር ይበል የሚያሰኝ ነው። በሌሎችም አካላት ሊደገፍ ሊበረታታና ለመጪው ሰላም ለሀገራችን እንዲሆን ድጋፍ ስለሚያደርግ እኔ የምደግፈው ሀሳብ ነው።
ስሜ ሳምራይት ንጉሴ ይባላል። የአምቦ ከተማ ነዋሪ ነኝ። የዘጠነኛ ክፍልም ተማሪ ነኝ። ድርድሩ በሰላም ዙሪያ የሚያተኩር ከሆነ ለመላው የኢትዮጵያ ሕዝብም ሆነ ለሀገሪቱ ላይም ላሉ የትግራይ ክልልም ላይ ያሉ የተፈናቀሉ ሰዎችንም የሚደግፍና ስለ እነሱ ሰላም ጉዳይ ስለማስፈኑ ከሆነ ድርድሩ ቢካሄድ፣ ድርድሩ የሚያካሄዱ አካላት ቃላቸውን መጠበቅ አለባቸው። ወደ ሰላም የሚያተኩር ሰላምን የሚያሰፍን መሆን አለበት።
እሺ፣ ስሜ ቦንሳ ኩምሳ ይባላል። የአምቦ ከተማ ነዋሪ ነኝ። በቲፒኤልኤፍ እና በመንግስት መሀል የታሰበው ድርድር በጣም መልካም ነው እና ይህ ድርድር በኦሮሚያ ክልልም በኦሮሞ ስም የሚንቀሳቀሱ አካላት ተዋጊ ቡድንን ያው ከመንግስት ጋር ድርድር እንዲያደርጉ የአካባቢው ፍላጎት ነው። ስለዚህ ይህም ቢካተት ለኢትዮጵያ ሰላም ወሳኝ ነው።
አድማጮች፣ አሁን ስርጭታችንን ወደ ማገባደዱ ተቃርበናል። ስርጭታችንን እንዴት መከታተል እንደምችሉ አልፎ አልፎም በቀጥታ ስርጭት ውጪ ስርጭቶቻችንን በየትኞቹ አማራጮች ማግኘት እንችላለን የሚል ጥያቄ ለምታነሱ መልሰን እናስታውሳችሁ ባጭሩ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ ቀደም ባለው የዜና አወጃ ወቅት የዜና አረፍቱን ያሰማናችሁ የስፖርቱ ጋዜጠኛ እውቁ የስፖርት ጋዜጠኛ የአሜሪካ ድምፅን ጨምሮ ለበርካታ ዓመታት በስፖርት ጋዜጠኝነትና በስፖርት ባለሙያነት በዓለም አቀፍ ደረጃዎች ያገለገለው እውቁ የስፖርት ሰው ፍቅሩ ኪዳኔ አርፏል። የእሱን መታሰቢያ ሕይወትና ስራዎቹን የተመለከተ ዝግጅት በእሁዱ የራዲዮ መጽሔት ዝግጅት እናሰናዳለን። በዚሁ መሰናበት ሊኖርብን ነው። ሰዓታችን አልቋል። መልካም